ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 20 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት አረጋውያንን፣ የታመሙትንና ያልተወለዱ በማኅፀን ውስጥ ያሉ ሕፃናትን ሳይቀር ለመንከባከብና ለመርዳት ተጠርተናል። ከጽንስ ጀምሮ እስከ ተፈጥሯዊ ሞት ድረስ ሕይወት ሁልጊዜ መጠበቅና መወደድ ይኖርባታል ማለታቸው ተገልጿል። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ እምነት ከነጻነት ስሜት እንጂ ከግዴታ መጀመር የለበትም ማለታቸው መገለጹን በቅድሚያ እናስደምጣችኋለን። በማስከተልም እንደሚታወቀው በአሁኑ ወቅት በብዙ የመገናኛ ብዙሃን አውታሮች እንደምንሰማው በኢትዮጵያና በኤርትራ መንግስታት መካከል ሻክሮ የቆየው ግንኙነት በአዲሱና ተወዳጁ የኢትዮጵያ ጠቅላይ ሚኒስቴር ዶክተር አብይ መሐመድ አነሳሽነት ለኤርትራ ፕሬዝደንት ለአቶ ኢሳያስ አፈወርቂ ያቀረቡት የሰላም ጥሪ የሁለቱ አገራት ወንድማማች በደም የተሳሰሩ ሕዝቦች ቀድሞ ወደ ነበራቸው ሰላማቸው እንዲመለሱ የሚረዳ ውይይት ለመጀመር የኤርትራው ፕሬዝደንት አቶ ኢሳያስ አፈወርቂ የተላከ የሰላም ልዑክ በትላንትናው ዕለት አዲስ አበባ መድረሱ ይታወቃል። በዚያም ደማቅ አቀባበል እንደተደረገላቸውም ይታወሳል። በወቅቱ በአቀባበል ሥነ ሥርዓቱ ላይ ካርዲናል ብርሃነ ኢየሱስ ሊቃነ ጳጳሳት ዘካቶሊካውያን የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዝደንት፣ የምሥራቅ አፍሪካ ጳጳሳት ጉባኤዎች ኅብረት ሊቀመንበር በአቀባበሉ ሥነ ሥርዓት ላይ መገኘታቸው ይታወሳል። ይህንን በተመለከተ የቫቲካን ሬዲዮ ተባባሪ ጋዜጠኛ የሆነችው ማክዳ ዮሐንስ ከካርዲናል ብርሃነ ኢየሱስ ጋር ያደረገችውን ቆይታ በሁለተኛው ክፍል ዝግጅታችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ስርጭታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ የስብሰባ አዳራሽ ወይም ደግሞ እንደ አስፈላጊነቱና እንዳየሩ ሁኔታ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናንና የአገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። በዚህ መሰረት በዛሬው ዕለት ማለትም በሰኔ 22010 ዓ.ም ተመረተ ያደረጉት የትምህርተ ክርስቶስ አስተምሮ ትኩረቱን ያደረገው በኦሪት ዘዳግም በምዕራፍ 4 ከቁጥር 32 እስከ 35 ላይ እንደነበረ ለመረዳት የተቻለ ሲሆን የእግዚአብሔር ፍቅር ከሕግ በላይ ሆኖ ሲታይ ትርጉም ይሰጣል ማለታቸውን ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. E continuiamo a parlare sui comandamenti che, come abbiamo detto, più che comandamenti sono le parole di Dio al suo popolo perché cammini bene.
Io te ho dedaccio, wendimocenna ehetocce, endemena refedaccio. በእግዚአብሔር ትእዛዛት ላይ የጀመርነውን አስተምሮ ዛሬም በመቀጠል ቀደም ሲል እንዳልነው እነዚህን የእግዚአብሔር ትእዛዛት ከምንላቸው ይልቅ የእግዚአብሔር ሕዝብ በደንብ ወደፊት ለመጓዝ ያስችላቸው ዘንድ እግዚአብሔር የሰጠን ቃላት በመሆናቸው የተነሳ የእግዚአብሔር ቃል ብለን ብንጠራቸው ይሻላል። በዚህ አርዕስት ላይ የጀመርነውን አስተምሮ ዛሬ እንቀጥላለን። አስርቱ ቃላት የሚጀምሩት ከግብጽ ከባርነት ምድር ያወጣው እኔ እግዚአብሔር አምላክ ነኝ፣ ኦሪት ዘጸአት ምዕራፍ 20 ቁጥር 2 በማለት ይጀምራል። ይህ አጀማመር ከትክክለኛ ሕግ ውጪ ያለ ነገር ይመስላል። ነገር ግን እንዲህ ነበር የተከሰተው። ለምንድን ነው እግዚአብሔር ይህንን ስለ ራሱ ማንነትና ስለ ከባርነት መውጣት የሚገልጸውን አዋጅ የተናገረው? ይህንንም ያደረገበት ሕዝቡ የቀይ ባህርን እንዲያቋርጥ ካደረገ በኋላ ነበር። የእስራኤል አምላክ በቅድሚያ ያድናል፣ ከዚያም በርሱ እንድንታመን ይጠይቀናል። ይህ ማለት አስርቱ ቃላት የሚጀምሩት እግዚአብሔር በቅድሚያ ለሕዝቡ ርኅሩ መሆኑን ካሳየ በኋላ መሆኑን ይገልጻል። እግዚአብሔር አስቀድሞ ሳይሰጠን እኛ እንድንሰጠው አይጠይቀንም። የእኛ አባት እንዲህ ነው የሚያደርገው፣ የእኛ አባት እንዲህ ደግ የሆነ አባት ነው። እናም እግዚአብሔር አምላክ እኔ ነኝ ብሎ የተናገረው የመጀመሪያው አዋጅ አስፈላጊ መሆኑን ይገባናል። ይህም እግዚአብሔር ከእኛ ጋር ያለውን ግንኙነት ያሳየናል። እግዚአብሔር ከእኛ ርቆ የሚገኝ አምላክ ሳይሆን የአንተ አምላክ እኔ ነኝ በማለት ለእኛ ቅርብ መሆኑን ያሳያል። ይህ የአስሩ ቃላት ምንነትን ይገልጻል። ክርስቲያን እንዴት መጓዝ እንደሚኖርበትም ይገልጻል። ምክንያቱም በተመሳሳይ መልኩ ኢየሱስ አባቴ እንደወደደኝ እኔም ወደድኳችሁ በማለቱ የተነሳ ነው። ክርስቶስ በአብ የተወደደ ሲሆን በተመሳሳይ ፍቅር እኛንም ይወደናል። እርሱ የሚጀምረው ከራሱ ሳይሆን ከአባቱ ነው። ብዙውን ጊዜ የምንሠራቸው ሥራዎች ውጤታማ የማይሆኑበት ምክንያት በምስጋና ሳይሆን በራሳችን ጥረት እንዳደረግን በማሰብ ስለምንጀምር ነው። ከራሱ የሚጀምር ሰው የት ሊደርስ ይችላል? የሚደርሰው ራሱ ጋር ብቻ ነው። መንገድ ለመክፈት አቅሙ አይኖረውም። ወደ ራሱ ይመለሳል። ይህም የራስ ወዳድነት ባሕሪን ያንጸባርቃል። ሕዝቡም በማፌስ ያ ሰው እኔ፣ ለእኔ፣ በእኔ፣ ከእኔ በማለት ከራሱ ይወጣል፣ ወደ ራሱ ዞሮ ይመለሳል በማለት ያፌዙበታል። ከሁሉም በላይ የክርስትና ሕይወት ለጋስ የሆነው እግዚአብሔር የምስጋና ምላሽ ነው። ክርስቲያኖች የግል ተመክሮቻችንን ወደ ጎን በመተው የእኛ የሁላችን አምላክ የሆነው እግዚአብሔር የሰጣቸውን ኃላፊነት መወጣት ይኖርባቸዋል። እኔ ይህንን፣ ያንን፣ እነዚያን ነገሮች መሥራት ማከናወን ይኖርብኛል ማለት ግዴታ ይመስላል። በዚህ ረገድ አንድ ነገር ይቀረናል። የዚህ ግዴታ መሠረቱ ምንድን ነው? የዚህ ተግባር ሥር መሠረቱ ሊሆን የሚገባው አስቀድሞ የሚለግስ በመቀጠል የሚያዘው የእግዚአብሔር ፍቅር ሊሆን ይገባል። ግንኙነት ከመጀመራችን በፊት ትእዛዝ ማስቀደም በእምነት ጉዞ ላይ ወደፊት እንዳንጓዝ ያደርገናል። ነፃ መውጣቱን በቅድሚያ ሳንነግረው በተቃራኒው ግዴታዎቹን፣ ቁርጠኝነትን፣ ኃላፊነቱን መወጣት እንዳለበት በመግለጽ አንድ ወጣት ለሆነ ክርስቲያን ለመሆን የሚፈልግ ሰው ብንነግረው ይህንን ግዴታ በማስቀደም ብንጀምር እንዴት ክርስቲያን ለመሆን ሊነሳሳ ይችላል? ነገር ግን ክርስቲያን መሆን ማለት ወደ ነፃነት መጓዝ ማለት ነው። አስርቱ ትእዛዛት ከራስ ወዳድነት መንፈስ ነፃ እንድንሆን ይረዱናል። ምክንያቱም በእርሱ ውስጥ ወደፊት እንድንጓዝ የሚያደርገን የእግዚአብሔር ፍቅር በመሆኑ የተነሳ ነው። የክርስትና እምነት ትምህርት ወይም ሕነፃን በአስገዳጅ ሁኔታዎች የሚጀምር አይደለም። ደህንነትን መቀበል ማለት ነው። እግዚአብሔር እንዲወደን መፍቀድ ማለት ነው። በቅድሚያ ቀይ ባሕርን ማቋረጥ፣ ከዚያም በኋላ ወደ ሲና ተራራ መጓዝ። በቅድሚያ ነፃ መውጣት ወይም መዳን፣ እግዚአብሔር በቅድሚያ ሕዝቡን በቀይ ባሕር ውስጥ አድኗቸው ያሻግራቸዋል። ከዚያን ወደ ሲና ተራራ በመውሰድ ምን ማድረግ እንደሚኖርባቸው ይነግራቸዋል። እነዚህ ሕዝቦች እነዚህን ትእዛዛት መፈጸም እንዳለባቸው በሚገባ ያውቃሉ። ምክንያቱም የዳኑት በሚወዳቸው በአባታቸው እንደሆነ በሚገባ ስለሚያውቁ ነው። ምስጋናን ማቅረብ በመንፈስ ቅዱስ የተጎበኘ የልብ ባሕሪ ነው። እግዚአብሔር በሚገባ ለመታዘዝ በቅድሚያ እርሱ ያደረገልንን ነገሮች ማስታወስ ያስፈልጋል። ቅዱስ ባሲሊዮስ እንደሚለው እነዚያን የተቀበሏቸውን መልካም የሆኑ ስጦታዎችን የማይረሱ ሰዎች በጥሩ መልካምነትና በሁሉም የፍትሕ ሥራ ላይ እነዚያን ስጦታዎች ያንጸባርቃሉ በማለት ይናገራል። እግዚአብሔር ይህንን ከእኛ ይፈልጋል። እርሱ ያደረገልንን በጣም ብዙ መልካም ነገሮችን እንድናስታውስ ይፈልጋል። ሰማያዊ አባታችን ለእኛ ምን ያህል መልካም የሆነ አምላክ ነው። አሁን ግን ሁላችንም አንድ ትንሽ የሆነ እንቅስቃሴ እንድናደርግ እጠይቃችኋለሁ። ሁላችሁም መልሱን በልባችሁ ያዙት። አምላክ ለእኔ ምን ያህል መልካም የሆኑ ነገሮችን አድርጎልኛል? ይህ እኔ ለእናንተ ያቀረብኩላችሁ ጥያቄ ነው። እያንዳንዳችን በዝምታ እንመልስ። ይህ እግዚአብሔር እኛን ነፃ ከማውጣቱ ጋር ይመሳሰላል። እግዚአብሔር ብዙ መልካም የሚባሉ ነገሮችን አድርጎልናል፣ ነፃም አውጥቶናል። ምናልባት አንዳንድ ሰዎች እግዚአብሔር ነፃ እንዳወጣቸው የማይሰማቸው ወይም የማያስታውሱ ሰዎች ሊኖሩ ይችል ይሆናል። ሊያጋጥም የሚችል ጉዳይ ነውና ይህም ጉዳይ የተከሰተው ምናልባት ወደ ውስጣችን ስንመለከት አስገዳጅ የሚመስሉ ነገሮችን ብቻ በመመልከታችሁ የልጅነት መንፈስ ሳይሆን የአንድ አገልጋይ ስሜት አይነት ስሜት ስለሚሰማችሁ ሊሆን ይችላል። ታዲያ በዚህ ረገድ ምን ማድረግ ይኖርብናል? የእግዚአብሔር ምርጥ ሕዝብ እንዳደረገው ማድረግ ይኖርብናል። የኦሪት ዘጸአት መጽሐፍ እንደሚለው ከብዙ ዓመታት በኋላ የግብፅ ንጉሥ ሞተ፣ እስራኤላውያንም በባርነት ካደረባቸው ግፍ የተነሣ ይጮኹ ነበር። ከባርነት ቀንበር ለመላቀቅ ያሰሙት ጩኸት ወደ እግዚአብሔር ደረሰ። እግዚአብሔርም የጩኸታቸውን ሲቃ ሰማ። ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳን አሰበ። እግዚአብሔርም እስራኤላውያንን ተመለከተ፣ ስለ እነርሱም ገደደው። ኦሪት ዘጸአት ምዕራፍ 2 ከቁጥር 23 እስከ 25 እንደሚለው እግዚአብሔር ለእኛም በተመሳሳይ መልኩ ወደ እሱ ጩኸት እንድናቀርብ ይፈልጋል። የእግዚአብሔር ነፃ የማውጣት ተግባር የተከናወነው ሕግጋቱን ሳይሰጠን በፊት ነው። ትእዛዛቱን ከመስጠቱ በፊት የሕዝቡን ሮሮ አስቀድሞ በመስማት ነፃ ያወጣቸዋል። ከዚያም በኋላ ምን ማድረግ እንደሚኖርባቸው ለማስተማር ሕጉን ይሰጣቸዋል። እኛ ራሳችንን ማዳን አንችልም። ነገር ግን መዳን የምናገኘው ወደ እርሱ በምናቀርበው ጌታ ሆይ አድነን፣ ጌታ ሆይ መንገድህን አስተምረኝ፣ ጌታ ሆይ ራራልኝ፣ ጌታ ሆይ ደስታን ስጠኝ በማለት ወደ እርሱ በምንጮህበት ወቅት ሁሉ እርሱ መልስ ይሰጠናል። ነገር ግን እኛም በፊናችን ከራስ ወዳድነት መንፈስ ከኃጢአት ጠፍሮ ከያዘን ባርነት ለመላቀቅ መዘጋጀት ይኖርብናል። የዚህ አይነት ጩኸት በጣም አስፈላጊ የሆነ ጩኸት ነው። እንደ ጸሎትም ይቆጠራል። በሕይወታችን ውስጥ ነፃ ያሉ ወጡ በጣም ብዙ ነገሮች ይገኛሉ። አድነኝ፣ አውጣኝ ብለን ልንጠይቀው ይገባል። የዚህ አይነቱ ጸሎት ደግሞ በጣም መልካም የሚባል ጸሎት ነው። እግዚአብሔር እንደነዚህ አይነት ጩኸት እንድናቀርብለትም ይፈልጋል። ከተያዝንበት ከታሰርንበት ሰንሰለት ለመውጣት መፈለጋችንን ለማወቅ ይፈልጋል። ስለዚህ በቀጣይነት ወደ እርሱ መጮህ ይኖርብናል ማለት ነው። እግዚአብሔር በሕይወታችን ውስጥ ያደረገውን ነገር ማስታወስ፣ ወደ እርሱ ምስጋና ማቅረብም ይኖርብናል። ይህም በጣም መልካም የሚባል ነገር ነው። በሕይወታችን ውስጥ ስላደረገውና እያደረገ ስለሚገኘው ነገር እግዚአብሔር ሁል ጊዜ የተመሰገነ ይሁን። አመሰግናለሁ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት ማለትም በሰኔ 20 2010 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ያደረጉትን የትምህርተ ክርስቶስ አስተምሮ ነበር። አብራችሁን በመሆን ስለ ተከታተላችሁ ከልብ እናመሰግናለን። ክቡራንና ክቡራት አድማጮቻችን፣ እንደሚታወቀው በአሁኑ ወቅት በብዙ የመገናኛ ብዙሃን አውታሮች እንደምንሰማው በኢትዮጵያና በኤርትራ መንግስታት መካከል ሻክሮ የቆየው ግንኙነት በአዲሱና ተወዳጁ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ መሐመድ አነሳሽነት ለኤርትራ ፕሬዝደንት ለአቶ ኢሳያስ አፈወርቂ ያቀረቡት የሰላም ጥሪ የሁለቱ አገራት ወንድማማች በደም የተሳሰሩ ህዝቦች ቀድሞ ወደ ነበራቸው ሰላማቸው እንዲመለሱ የሚረዳ ውይይት ለመጀመር የኤርትራው ፕሬዝደንት አቶ ኢሳያስ አፈወርቂ የተላከ የሰላም ልዑክ በትላንትናው ዕለት አዲስ አበባ መድረሱ ይታወቃል። በዚያም ደማቅ አቀባበል እንደተደረገላቸውም ይታወሳል። በወቅቱ በአቀባበል ሥነ ሥርዓቱ ላይ ካርዲናል ብርሃነ ኢየሱስ፣ ሊቃነ ጳጳሳት ዘካቶሊካውያን የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዝደንት፣ የምስራቅ አፍሪካ ጳጳሳት ጉባኤዎች ኅብረት ሊቀመንበር በአቀባበሉ ሥነ ሥርዓት ላይ መገኘታቸው ይታወሳል። ይህንን በተመለከተ የቫቲካን ሬዲዮ ተባባሪ ጋዜጠኛ የሆነችው ማክዳ ዮሐንስ ከካርዲናል ብርሃነ ኢየሱስ ጋር ያደረገችውን ቆይታ እናስደምጣችኋለን።
የኢትዮጵያ ካቶሊካዊት ቤተክርስቲያን በኢትዮጵያና በኤርትራ መካከል የሰላም ድርድር ለመጀመር የኤርትራ መንግስት ከፍተኛ ልዑካን ቡድን ወደ አዲስ አበባ መምጣታቸው እጅግ እንዳስደሰታት ገለጸች። ብዙ ካርዲናል ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን የኢትዮጵያ ካቶሊክ ጳጳሳት ጉባኤ ፕሬዚደንትና የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ህብረት ሊቀመንበር ሉካን ቡድኑን ለመቀበል ከክቡር አባ ኃይለ ገብርኤል መለቁና ከሌሎች እምነት ተቋማት መሪዎች ጋር በመሆን በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ በመገኘት ሉካን ቡድኑን እንኳን ደህና መጣችሁ ብለዋል። የኢትዮጵያ ካቶሊካዊት ቤተክርስቲያንና የኤርትራ ካቶሊካዊት ቤተክርስቲያንም በሁለቱ ሀገራት መካከል ችግር ከተፈጠረ ጀምሮ በጸሎት ለሰላም ሲተጉ መቆየታቸውን ገልጸው ለዚህ ጸሎትም ምላሽ ስለሰጠ እግዚአብሔርን አመስግነዋል። በቀጣይም የሁለቱ ሀገራት ህዝቦች በጸሎት መትካታቸው እንዲቀጥሉ ብፁዕ ካርዲናል ብርሃነ ኢየሱስ አደራ ብለዋል። የብፁዕ ካርዲናል ብርሃነ ኢየሱስ ሙሉ ቃል እንደሚከተለው እናቀርባለን።
በጣም ደስ የሚል ሁኔታ ነው የተፈጠረው። የኤርትራ ልዑካን ወደ ኢትዮጵያ ይመጣሉ ተብሎ በማምሻው ተነግሮን ሰኔ 19 2010 ዓ.ም ምረት ጠዋት ላይ ይገባሉ ተብሎ የሃይማኖት አባቶች ሁሉ ወደ ቦሌ ዓለም አቀፋዊ አየር ማረፊያ ሄደን ነበር። በእውነቱ የኢትዮጵያ ካቶሊካዊት ቤተክርስቲያን በታላቅ ደስታ ነው በዛ አቀባበል ላይ ተገኘችው። ግን የሁሉም የሃይማኖት አባቶች ተገኝተዋል። ፓትሪያርክ ማቲያስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቀ ጳጳሳት፣ እንዲሁም ደግሞ ሼክ መሐመድ አሚን የእስልምና ጉባኤ ፕሬዚደንት፣ ከመካነ ኢየሱስም ሆነ ከወንጌላውያን ህብረት ሁሉ ነበሩ። እንዲሁም ከአድቬንቲስት ነበሩ። ብዙ የኢትዮጵያ ሃይማኖት መሪዎች ተገኝተዋል። ከነሱም ጋር ታዋቂ የሀገር ሽማግሌዎች ተገኝተዋል። ከነሱም ጋር በኢትዮጵያ መንግስት ደረጃ ከውጭ ጉዳይ ሚኒስትር ጀምሮ ብዙ ሚኒስትሮች፣ የመንግስት ባለስልጣናት፣ እንዲሁም የመከላከያም ሚኒስቴር፣ ሌሎችም ብዙዎች የመንግስት ከፍተኛ ኃላፊዎች ተገኝተዋል። ብዙ የአርቲስቶች እንዲሁም ደግሞ አትሌቶች ተገኝተዋል። እንዲሁም ደግሞ በእውነቱ ሰፋ ያለ የሀገር ውስጥም የውጭም ሚዲያ ተገኝቶ ነበር። ይህም የሚያሳየው ይህ አቀባበል ልዩ መሆኑን ነው። በዚህም የኢትዮጵያ ካቶሊክ ቤተክርስቲያን ትልቅ ደስታ ነው የተሰማት። ምክንያቱም ከድሮ ጀምሮ የካቶሊክ ቤተክርስቲያን በሁለቱም ሀገር የምትገኘው ካቶሊክ ቤተክርስቲያን ድልድይ ለመሆን ስትሞክር ነበረ። ብዙውን ጊዜም ጸሎትም ተደርጓል፣ ግንኙነትም ተደርጓል እና በመንግስቱ በሁለቱ መንግስታት ደረጃ ደግሞ እንዲህ አይነት ከፍተኛ ልዑካን ሲመጡ ደስ ብሎናል እና ከኤርትራ በፕሬዚደንት ኢሳያስ አፈወርቂ ተልከው የመጡት አንደኛ አቶ ኦስማን ሳሌህ የኤርትራ መንግስት የውጭ ጉዳይ ሚኒስቴር እና ሁለተኛው ደግሞ አቶ የማነ ገብረአብ የፕሬዚደንት ኢሳያስ አፈወርቂ ልዩ አማካሪ ናቸው። እነሱን ነው የተቀበልናቸው። በእውነቱ ልዩ አቀባበል ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው የመሩት የመንግስታቸው ልዩ ቡድን ሄዶ ነው የተቀበላቸው። ስለዚህ የኢትዮጵያ ካቶሊክ ቤተክርስቲያን ደስ ያላት ምንድን ነው? በኢትዮጵያ መንግስት በኩል የተሰጠው አቀባበል ከፍተኛ መሆኑ ለዘለቄታው ግንኙነት ትልቅ መሰረት ይጥላል ብላ ትገምታለች። እንዲሁ የሁለት አገር ልዑካን መገናኘት ብቻ ሳይሆን መወያየት ብቻ ሳይሆን ከዛ አልፎ ሁለቱ አገሮች በመልካም ጉርብትና የሚኖሩበት መንገድና ህይወት ወደፊት ብሩህ ተስፋ ያለው ነው ብላ ታምናለች። በዚህም የኢትዮጵያ ካቶሊክ ቤተክርስቲያን የምታመሰግነው በመጀመሪያ ደረጃ ምዕመናኑን ነው። በኢትዮጵያ በኩል ያለው የኢትዮጵያ ካቶሊካውያን ምዕመናን በተለይ በወሰን ዳር ያሉት በአዲግራት ሰበካ በብፁዕ አቡነ ተስፋ ስላሴ የሚመራው ሰበካ ይሄ ችግር ከተፈጠረ ጀምሮ ሁልጊዜ ጸሎት እንዳደረጉ ነው። እንዲሁም ደግሞ አገልግሎትም እየሰጡ ነው በዛው በወሰን አካባቢ። በኤርትራም በኩል የሚመለከታቸው ሰበካዎች ህዝቡን ወደ ጸሎት በመምራት ከኤርትራም በኩል ያሉ ኤርትራውያን ካቶሊካውያንም ጸሎት ሲያደርጉበት የቆየ ነው። ከዛ አልፎ ደግሞ ውጪ የሚገናኙ የኢትዮጵያም የኤርትራም ካቶሊካውያን ምእመናን ሁሉ ጊዜ በእነዚህ ወንድማማችና እህትማማች ህዝቦች መካከል በእውነቱ አላስፈላጊ የሆነው ጦርነትና ጥላቻ ተወግዶ ሰላም ሰፍኖ ሁለቱ ህዝቦች እንደ ጥንቱ በመልካም ጉርብትና እንዲኖሩ ጸሎት ሲያደርጉ ስለነበሩ ለህዝቡም ለሁለቱም ህዝቦች እንኳን ደስ አላችሁ ማለት እፈልጋለሁ። ከነሱም ጋር ሆነው አብረው ጸሎት ሲያደርጉ የነበሩ ካህናት፣ ደናግል፣ ጳጳሳት እንዲሁም ደግሞ ኢትዮጵያ ካቶሊክ ቤተክርስቲያንም ሆነ የኤርትራን ካቶሊክ ቤተክርስቲያን የሚደግፉ በጎ አድራጊዎቻችን እንዲሁም ደግሞ የዓለም አቀፋዊ ድጋፍ የሚሰጡን ተቋማት በሙሉ እነሱን ሁሉ ላመሰግን እወዳለሁ። ምክንያቱም ካቶሊክ ቤተክርስቲያን በኢትዮጵያ እና በኤርትራ ተወስና ያለች ቤተክርስቲያን አይደለችም። ዓለም አቀፋዊ ቤተክርስቲያን ስለሆነች የትም ቦታ የምትገኘው ካቶሊክ ቤተክርስቲያን የሁሉ የሆነች ቤተክርስቲያን ይሄንን ሁኔታ ሁሉ ጊዜ በአክብሮት ትከታተል ስለነበር እነሱንም በጎ አድራጊዎቻችንንም ሁሉ አመሰግናለሁ። እንኳን ደስ አላችሁ ማለት እወዳለሁ። የሰላም ጉዞ ሁሉ ጊዜ የመጀመሪያው እርምጃ ነው። ከዛ በኋላ እግዚአብሔር ተጨምሮበት ወደ ጥሩ ደረጃ ይደርሳልና አሁንም የተጀመረው የሰላም ጉዞ እንዲሰምር ፍሬ እንዲያፈራ ህዝቡም የተነፋፈቀ ህዝብ ነው። በወሰን መዘጋት ምክንያት የተራራቀ ህዝብ የተነፋፈቀ ህዝብ ስለሆነ ህዝቡም ተገናኝቶ ናፍቆቱን እንዲወጣ አሁንም ጸሎት እንዲያደርጉ እግዚአብሔር ደግሞ በጥበቡ ሁለቱንም የኢትዮጵያንም የኤርትራንም መንግስታት እንዲመራቸው አሁንም ህዝቡ ጸሎት እንዲያደርግ አደራ እላለሁ።
ክቡራንና ክቡራት አድማጮቻችን የቫቲካን ሬዲዮ ተባባሪ ጋዜጠኛ የሆነችው ማክዳ ዮሐንስ ከካርዲናል ብርሃነ ኢየሱስ ሊቃነ ጳጳሳት ዘካቶሊካውያን የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ የምስራቅ አፍሪካ ጳጳሳት ጉባኤ ኅብረት ሊቀመንበር ጋር ያደረገችው ቆይታ በዚያ አላበቃም። በነገ ዕለት ቀጣዩን ክፍል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።